ስለንተን ስለ መንፈሳዊት ለመረዳት ብዙ ጊዜ ስለ ቤተ መቅደስ ስናገር ሳስተምር ያለውን ነገር በአይነ ህሊናችሁ ለማየት እንዲረዳ በፓወርፖይንት ላይ የእስራኤልን ቤተ መቅደስ እንመለከታለን። እግዚአብሔር ይመስገን ማሽኑን ገዝተናል። ሁሉ ነገር ቀዳሜ ነበር የሚስተካከለው፣ ግን ሳውንድ ሲስተማችንን ሴት አፕ የሚያደርግልን ሰው ሐሳንቱን በሌላ ጉዳይ እንትን ስላለ እንትን ብለናል። እግዚአብሔር ይመስገን። ትንሽ ወደፊት በሆን ጥሩ ነው አይደል? ወደ ኋላ ብናረገው ለሌላ ጊዜ እንትኑን ትንሽ ለውጥ ያመጣል ያመጣል። ሳውንድ ኢንጂነርስ 87 የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለ እግዚአብሔር ማደሪያ እንመለከታለን። የእግዚአብሔርን ማደሪያ አስመልክቶ አንዳንድ ነገሮችን ለማየት እንዲረዳችሁ እናያለን። ጥሩ ነው፣ ይሄ ነገር ቆንጆ ነው። ይህን ማወቃችሁ ክብር ለእግዚአብሔር ይሁን። በብሉይ ኪዳን የእግዚአብሔር ማደሪያ ተብሎ የሚባለው በዚህ ላይ እንደምትመለከቱት ይሄ በነጭ ድንኳን ያለው በመሃል ደመና ከላይ ወጥቶበት የምታዩት ምንድን ነው? የእግዚአብሔር ማደሪያ የምንለው ይሄንን ነው። እግዚአብሔር የተመሰገነ ይሁን እና ይሄ እግዚአብሔር ማደሪያ በመጽሐፍ ቅዱስ ውስጥ ስንመለከት በዘጸአት ምዕራፍ 25 ከቁጥር 1 እስከ 9 ላይ እግዚአብሔር ሙሴን ማደሪያ ስራልኝ ብሎት እየተሰራ ነው። ዘጸአት ምዕራፍ 25 ከቁጥር 1 እስከ 9። በነገራችን ላይ ውድ ወገኖች አይፎን አይፓድ ያላችሁ ይሄን ማስተምረውን ስልካችሁ ላይ ልታዩት ትችላላችሁ። ይሄን ማየት ከፈለጋችሁ ፕሮክሌም የሚለውን ፕሮግራም ዳውንሎድ አድርጉና ፕሮክሌም ላይ ስታዩት ስትከፍቱት ይሄንን ኢሚዲየትሊ ያመጣላችኋል። አይፓድ አይፎናችሁ ላይ ኢቭን ኮምፒውተራችሁም ላይ ያረጋግላችኋል። ግን ፕሮክሌም የሚለውን ፕሮግራም ግን ዳውንሎድ ማድረግ አለባችሁ። እና ዛሬ ትንሽ ቢዚ እንዳላረጋችሁ ሐሳባችሁን ሰብስቡ፣ ለሌላ ጊዜ እንደዛ ማድረግ እንችላለን። ስለዚህ እግዚአብሔር ማደሪያ ስራልኝ ብሎ ለእስራኤላውያኖች መመሪያ ሰጥቶ የተሰራ እንደሆነ እናያለን። እና ቤተ መቅደሱ የሚተከል ድንኳን ነበር። እና እግዚአብሔር በሕዝቡ መካከል ማደሪያ የፈለገው ሕዝቡ ከእርሱ ጋር ኅብረት እንዲኖረው ነው። በዘጸአት ምዕራፍ 25 ቁጥር 22 ላይ ማየት እንችላለን። አንድ ሰው መጽሐፍ ቅዱስን በማንበብ አብሮኝ ቢያገለግል ደስ ይለኛል። ዘጸአት ምዕራፍ 25 ቁጥር 22 ማን ፈቃደኛ ሆነ? ኤልሱ እግዚአብሔር ይባርክሽ። የኢየሱስ ወታደር ነኝ። የእግዚአብሔር ስም የተባረከ ይሁን። እሺ ዘጸአት 25 ቁጥር 22 አንብቢው።
በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በዚያም ካንተ ጋር እገኛለሁ፣ የእስራኤልንም ልጆች ትታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስሬት መክደኛውም ላይ ሆኜ አነጋግርሃለሁ።
እግዚአብሔር ሕዝቡን የሚያነጋግርበት ሕዝቡን የሚገናኝበት ስፍራ እንደሆነ እንመለከታለን። እና እግዚአብሔር እንግዲህ እንዴት ሆኖ የቤተ መቅደሱን ሁኔታ እንመልከት። እግዚአብሔር ማደሪያ ስሩልኝ ብሏቸው ነው የተሰራው። እና በዘጸአት 25 ከቁጥር 1 እስከ 9 ላይ ይሄ ነገር አለ። ዘጸአት 25 ከቁጥር 1 እስከ 9ን አንብቢልን። ፊደል ሳትገድፊ በስነ ስርዓት አንብቢ።
እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከነርሱም የምትቀበሉት መባ ይህ ነው፣ ወርቅ፣ ብር፣ ናስም፣ ሰማያዊና ሐምራዊ ቀይም ግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ የአውራ በግ ቁርበት፣ ያስቆጣ ቁርበት፣ የግራርም እንጨት፣ የመብራትም ዘይት፣ ለቅባት ዘይትና ለጣፋጭ ዕጣን ቅመም መረግድም፣ ለኤፉድና ለደረት ኪስ የሚደረግ ፈርጥ፣ በመካከላቸውም አድር ዘንድ መቅደስ ይስሩልኝ። እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ቃውም ሁሉ ምሳሌ እንዲሆኑ እንዲሁ ስሩት።
አያችሁት ምን እንደሚላቸው? እግዚአብሔር ቤተ መቅደሱ የተሰራው ህዝቡ ከሚያዋጣው ከሚሰጠው ለእግዚአብሔር ከሚሰጠው ስጦታ ነው እና ከህዝቡ በተገኘ ነገር ነው ቤተ መቅደሱ የተሰራው። እግዚአብሔር የተመሰገነ ይሁን። ስለ ቤተ መቅደሱ መስሪያ እንደተመለከትነው ከወርቅ፣ ከብር፣ ከናስ፣ ከከበሩ እንጨቶች፣ ከውድ ጨርቆች ሁሉ እንደተሰራ እንመለከታለን። የቤተ መቅደሱ ወርቅ የመጀመሪያው ራሱ ሲተመን 1 ሜትሪክ ቶን ይሆናል ይላሉ አንዳንድ ጸሐፊዎች። እጅግ በጣም ብዙ ወርቅ ነው ለቤተ መቅደሱ የወጣው። እግዚአብሔር የተመሰገነ ይሁን። ቤተ መቅደሱ የተሰራባቸው ቃዎች እህታችን ስታነብ እንዳያችሁት በዘጸአት 25ም ከ22 እስከ ምዕራፍ 36 ብትመለከቱ እቃዎቹ የተገኙት የእስራኤል ህዝብ ከሰጠው ስጦታ ነው። ቤተ መቅደሱ ምን ያመለክታል? ቤተ መቅደሱ ምን እንደሚያመለክት እናያለን። የሰማያዊቱን ቤተ መቅደስ ምሳሌና ጥላ እንደሆነ በመጽሐፍ ቅዱስ ላይ እናያለን። እኔ እንደማሳይ ምሳሌ ቅድም ሲነበብ ሁሉን ታደርግ ዘንድ ተጠንቀቅ ብሎታል እግዚአብሔር በማስጠንቀቂያ። ስለዚህ ሙሴ ቤተ መቅደሱን የሰራው በዚህ እንደሆነ እናያለን። በዕብራውያን ምዕራፍ 9 ላይ ስንመለከት በክርስቶስ ኢየሱስ የሚሆነውን ደህንነትም ጥላ አመልካች ነው። የሰማይ ቤተ መቅደስ ምሳሌ ብቻ ሳይሆን ጌታችን ኢየሱስ ክርስቶስ በምድር ላይ ለኔና ለናንተ የሰራውን የማዳኑን ሥራ በሰማይም ያለውን የርሱን የሊቀ ካህንነቱንም አገልግሎት ያሳያል። ዕብራውያን 9 ሰፊ ክፍል ነው፣ ማንበብ ትችላላችሁ። እውነተኛይቱ ቤተ መቅደስ ያለችው ኢየሱስ ሊቀ ካህን ሆኖ በሚያገለግልበት ሰማይ ነው። ዛሬ በምድር ቤተ መቅደስ በብሉይ ኪዳን እንዳለው ሳይሆን የእግዚአብሔር ሕዝብ ነው ቤተ መቅደስ። በዕብራውያን 8 ከቁጥር 1 እስከ 5 ላይ ስናነብ ይሄንን እናያለን። ዕብራውያን 8 ከ1 እስከ 5
ከተናገረውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና፣ ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳ ባልሆነም፣ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደ ተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ።
እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህን ሁኔታዎች ስንመለከት ምንድን ነው የምናየው? ጌታችን ኢየሱስ ክርስቶስ በዚህ በዕብራውያን ላይ የሚናገራቸውን ቃላቶች ልብ በሉ። መጽሐፍ ቅዱስ ሲነበብ ውድ የጌታ ልጆች ልብ ማለት አለብን፣ የሚጫነውንና የሚናገረውን የሚያስተላልፈውን ሀሳብ ለማግኘት። ከተናገርነው ዋና ነገሩ ይሄ ነው ይላል። ከተናገርነው ማለት ጸሐፊው እስከ ምዕራፍ 8 ድረስ ከመድረሱ በፊት ብዙ የተናገራቸው ነገሮች አሉ እና ብዙ ያነሳቸው ጉዳዮች አሉ። ስለ ጌታ ኢየሱስ፣ ስለ ብሉይ ኪዳን፣ ስለ ብሉይ ኪዳን አገልጋዮች፣ ስለ እምነት አባቶች ያላነሳው ነገር የለም። ከነዚህ ሁሉ ካነሷቸው ነገር ዋናው ነገር ይሄ ነው ይላል። ምንድን ነው? በሰማያት እስቲ በሰማያት በሉ፣ በግርማው ቀኝ፣ በግርማው ዙፋን ቀኝ፣ ይቅርታ ወገኖች፣ በግርማው ዙፋን ቀኝ በሉ፣ የተቀመጠ እንዲህ ያለ ሊቀ ካህናት አለ። አያችሁት? ትልቁ ነገር ይሄ ነው ይላል። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ኢየሱስ በዙፋን ቀኝ በግርማው ዙፋን ቀኝ የተቀመጠ ሊቀ ካህናት አለን። አለን በሉ እስቲ። አንዳንዴ እኮ አናዳምጥም። አለን ማለት ምን ማለት ነው? ሊቀ ካህናችሁ የት ነው? ፓስተርዬ፣ ነቢይዬ፣ ጎድማኖፍዬ ነው የምንለው አይደለም? ዛሬ አለን የምንለው ሊቀ ካህናችን የት ነው? ወሪዝ ሂ የት ነው ያለው? በሰማያት በግርማው ዙፋን ቀኝ ምን ያደርጋል? የተቀመጠ አለን። ክብር ለእግዚአብሔር። ትልቁ ነገር የወንጌል ትምህርት ዋናው ነገር ይሄ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እና ኢየሱስ ክርስቶስ በዚህ ቦታ ምን ያደርጋል ይላል? እንደሚያገለግል ይናገራል። እግዚአብሔር የተመሰገነ ይሁን። ተመልከቱት። የመቅደስ የእውነተኛይቱ ድንኳን አገልጋይ ነው። እርሱም የመቅደስና የእውነተኛይቱ ድንኳን ምንድን ነው? እኔ መጽሐፍ ቅዱስ ላይ ነው ያለው፣ አንብቡት። እንዴ እሱ አምላክ ነው እያሉ ሰዎች ይላሉ። አምላካችን ነው። ማናችንም ይሄን ክደን አናቅም። ነገር ግን አምላካችን ለኃጢአታችን ሞቷል። አምላካችን ለኃጢአታችን ኃጢአታችንን ሽሮ ተነስቷል። አምላካችን በእግዚአብሔር ዙፋን ቀኝ የተቀመጠልን ሊቀ ካህን ነው። መጽሐፍ ቅዱስ ነው። ሃይማኖት ከመጽሐፍ ቅዱስ እንጂ ከትራዲሽን አይመጣም፣ ከወግ ከልማድ አይመጣም፣ ከቤተ ክርስቲያን ካህናትና መምህራን ትርጉም አይመጣም። ትርጉም አስተማሪዎች ሲተረጉሙ መጽሐፍ ቅዱስ የሚለውን ያሳያሉ እንጂ የሚለውን አይጋርዱ፣ አያጣምሙ፣ አያወላግዱ። በዚህ ቦታ ላይ ኢየሱስ ክርስቶስ የመቅደስና የእውነተኛይቱ ድንኳን ምንድን ነው? አገልጋይ ነው ይላል። ክብር ለእግዚአብሔር ይሁን። እርሷን በሰው ሳይሆን በማን የተተከለች ናት? በጌታ የተተከለች ናት። ሊቀ ካህናት ሁሉ መባን መስዋዕትን ሊያቀርብ ይሾማል። ስለዚህ ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖር እንደ ሕግ መባን የሚያቀርቡ ስላሉ ካህናት እንኳን ባልሆነም ነበር። በምድር ያለች ቤተ መቅደስ አለች፣ ካህናቶች አሉ፣ እዛ እነሱ ያገለግላሉ። እነሱም የሚያቀርቡትን መስዋዕት ነበር ማቅረብ ያለበት። እሱ ግን እንደዛ አይደለም። እንግዲህ በምድር ቢኖር እንደ ሕግ መባን የሚያቀርቡ ስላሉት ካህን እንኳን ባልሆነም ነበር። እነርሱ ሙሴ ድንኳኒቱ ሊሰራ ሳለ እንደተረዳ እህቴ ቁጭ በይ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ ይላል። እነሱ የሚያገለግሉት በተራራው እንደተገለጠ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና የሰማያዊቱን ምሳሌ ድንኳን ነው የሚያገለግሉት። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። ስለዚህ ኢየሱስ ሊቀ ካህን ሆኖ ያለው በሰማያዊቱ ቤተ መቅደስ እንደሆነ የእውነተኛይቱ ምሳሌ ወደ ሆነችው ወደ ምድሪቱ ሳይሆን ሄደው ወደ ዋናዋ ወደ ኦሪጂናሏ ቤተ መቅደስ እንደሄደ እናያለን። የእግዚአብሔር ስም የተባረከ ይሁን። ቤተ መቅደሱ በብሉይ ኪዳን የነበረው በእስራኤል ነገድ መካከል ነው የሚቀመጠው እና ማደሪያው በእስራኤል ህዝቦች ድንኳን መካከል የሚተከል ነበር። ብሉይ ኪዳን አያችሁት፣ 12ቱ የእስራኤል ነገዶች ከግብፅ ወጥተው ወደ ከነአን ሲሄዱ ዙሪያውን የት የት ቦታ ድንኳናቸውን እንደሚተክሉ ለእያንዳንዱ ነገድ መመሪያ ነበራቸው። ስለዚህ የሰለሞን ቤተ መቅደስ እስከሚሰራበት ጊዜ ድረስ ለ500 ዓመታት ያህል ማደሪያው የእስራኤል ህዝብ መንፈሳዊ ማዕከል ሆኖ ይኖር እንደነበረ እናያለን። ስለዚህ በመካከላቸው የእግዚአብሔር ማደሪያ ብለው የሚሉት ማደሪያው ቤተ መቅደሱ የእግዚአብሔር በእስራኤል ህዝብ መካከል እግዚአብሔር ያደረበት እንደሆነ እናያለን። ማደሪያው የተሰራው እግዚአብሔር እንዳዘዘው እንደሆነ አይተናል። ስለ ቤተ መቅደሱ ስናጠና እግዚአብሔር የሚወደውን የአምልኮ ስርዓት እናይበታለን። ቤተ መቅደሱ ካህናት እግዚአብሔር ከህዝቡ ጋር እንዴት መገናኘት እንደሚሻ ያሳያል። እግዚአብሔርና ህዝቡ እንዴት እንዲገናኙ ልብ በሉ። አንድ መንግስት አንድ ቦታ ቤተ መንግስት ቢሰራ ቤተ መንግስቱ ስርዓት አለው። ወደዚያ ቤተ መንግስት ዘው ብሎ ሰው ሁሉ አይገባም። ፕሮቶኮል አለ። የቤተ መንግስት ፕሮቶኮል አለ። እልፍኛ አስከልካይ ይባላል በሀገራችን አይደለም። እና ወደዚያ ቤተ መንግስት ለመግባት ሰዎች ሰርቴን ፕሮቶኮል መጠበቅ ይኖርባቸዋል። ነገር ግን ይሄ ደግሞ የእግዚአብሔር የሰማይና የምድር ጌታ አምላክ የሚኖርበት የሚያድርበት ክብሩ የሚታይበት ቤተ መቅደስ ነው። በዚህ ቤተ መቅደስ የአምልኮ ስርዓት አለው። ስርዓቱ መጠበቅ አለበት። ቤተ መቅደሱ ካህናት እግዚአብሔር ከህዝቡ ጋር እንዴት መገናኘት እንዳለበት ካህናቶቹ ብቻ አይደሉም፣ ህዝቡም እንዴት መገናኘት እንዳለበት እናያለን። አጠቃላይ ሁኔታውን ስንመለከተው ይሄ የምትመለከቱት እዚህ ጋር ያለው ጌት የሚለው በር ነው ያ ምንመለከተው እና ቤተ መቅደሱ ብለን ምንለው እነዚህ ሁለቱ ስኩዌሮች ያሉበት ቦታ ነው እነዚህ ሁለቱ ስኩዌሮች ያሉበት እግዚአብሔር የተመሰገነ ይሁን ለማሳየት እንዲረዳኝ ይሄንን ነው ይሄ ቤተ መቅደሱ ያለበት ቤተ መቅደሱ ማደሪያው ምንለው ይሄንን ክፍል ነው ይሄ ቦታ ታብረናክል የሚባለው እና ሌላው ከዚህ ከቤተ መቅደሱ ውጪ ከዚህ ወዲ ያለው ይሄ ካህናቶቹ እጃቸው የሚታጠቡበት ነው ይሄ መስዋዕት የሚያቀርቡበት ነው ይሄ የሚገቡበት መግቢያ ነው ዙሪያውን በዚህ ያለው የምትመለከቱት በሙሉ በድንኳን የታጠረ አጥር ነው በመጋረጃ የተጋረደ አጥር ነው ስለዚህ እስራኤላውያኖች የሚገቡት በዚህ በበሩ በኩል ነው የሚገቡት በዚህ በበሩ በኩል ይገባሉ እዚህ መስዋዕታቸውን ያቀርባሉ ካህናቶቹ ግን እዚህ ቦታ ላይ ከህዝቡ ጋር መስዋዕታቸውን ሲያቀርቡ የህዝቡን አገልግሎት ይፈጽማሉ ነገር ግን ወደ ቤተ መቅደሱ ከመግባታቸው በፊት እዚህ እጃቸው ምን ያረጋሉ ሰውነታቸውን ይታጠባሉ ሳይታጠቡ ወደ ውስጥ መግባት አይችሉም እግዚአብሔር የተመሰገነ ይሁን አያችሁት ስርዓቱ ይሄ በጣም ኢምፖርታንት ስርዓት ነው ይሄ ኢምፖርታንት ስርዓት ነው ስንመለከት እነዚህን ስርዓቶች ማሰብ አለብን እግዚአብሔር የተመሰገነ ይሁን በላጲስ ላጥፋው እግዚአብሔር ይመስገን ስለዚህ ቤተ መቅደሱን ራሱን እንመልከት አሁን ቤተ መቅደሱ በሁለት የተከፈለ ነው ይሄ ውስጠኛው ክፍል እዚህ ክፍል ስትመለከቱ ይሄ የመጀመሪያው ክፍል ቅድስተ ቅዱሳን የሚባለው ታቦቱ ያለበት አርክ ኦፍ ዘ ኮቨናንት የሚባለው ቤተ መቅደሱ የቤተ መቅደሱ ዋና የእግዚአብሔር ማደሪያው ቅድስተ ቅዱሳን የሚባለው ያ ነው ይሄኛው ክፍል ሁለተኛው ክፍል ካህናቶች ብቻ በየለቱ የመጡ የሚያገለግሉበት ነው በዚህ ውስጥ የእጣን መሠዊያ አለ የእጣን መሠዊያ አለ እዚህ ጋር ደግሞ የህብስት ማኖሪያ ጠረጴዛ አለ እዚህ ጋር ደግሞ የወርቅ እንትን አለ ምንድነው መብራቱ አለ እና እዚህ ውስጥ ምንመለከተው ምንድነው ቤተ መቅደሱ ውስጠኛው ክፍል ውስጥ ያለው ምንድነው ታቦቱ አለ እግዚአብሔር ይመስገን ግልጽ ነው ወገኖች እግዚአብሔር ይመስገን በደንብ ያያችሁ ትመጣላችሁ ስለዚህ አጠቃላይ ቤተ መቅደሱ አቀማመጥ እንዳየነው አለ ሁለተኛ የቤተ መቅደሱ ውስጥ መጋረጃዎች አሉ ቤተ መቅደሱ ድንኳን ነው እዚህ ላይ እንደምታዩት እና በቤተ መቅደሱ ውስጠኛ በቅድስተ ቅዱሳን ውስጥ ታቦት አለ እና በቤተ ክህነት ውስጥ በዚህ በቤተ መቅደሱ ውስጥ ዋናው አገልጋይ ሊቀ ካህኑ እንደሆነ እናያለን እግዚአብሔር የተመሰገነ ይሁን እነዚህን ሁኔታዎች ተራ በተራ እናያቸዋለን ጌታ ይመስገን እንግዲህ የቤተ መቅደሱ ወደ ቤተ መቅደሱ እስራኤላውያኖች ሲመጡ መጀመሪያ የሚመጡት ዙሪያውን ቤተ መቅደሱ የአደባባዩ መጋረጃ ዙሪያውን የሚጋርደው ቤተ መጋረጃ አለ ከውጭ ሰው ሊያየው አይችልም መጋረጃ አለ ዙሪያውን በመጋረጃ የታጠረ እንደሆነ እናያለን እና እነዚህ መጋረጃዎች የአደባባይ መጋረጃ ናቸው 20 ክንድ ያህል ሲሆን ቁመታቸው 5 ክንድ ደግሞ ቁመት አላቸው ቁመታቸውና ርዝመታቸው በሜትርም እዚህ ላይ ጽፌላችኋለሁ የአደባባዩ መጋረጃ ቅዱሱን አምላክ ከሰው የሚከልል እንደሆነ ነው የምንመለከተው እስራኤላዊ ያልሆነ ሰው እዚህ ክልል ውስጥ ይሄን መጋረጃ አልፎ መግባት አይችልም ወደ እግዚአብሔር ማደሪያ የሚገባ ሁሉ ንስሐ ገብቶ ለኃጢአቱ መስዋዕት በማቅረብ እንደሚገባ እንመለከታለን እግዚአብሔር ይመስገን ወደ አደባባዩ መግቢያው በር መጋረጃ አለው ያ መጋረጃ ራሱ ልክ እንደዚህ ሆኖ የተሰራ ነው እና በዘጸአት መጽሐፍ ላይ ይሄንን ማየት ይችላልላችሁ ቤተ መቅደሱን ስንመለከተው ቀድም እንዳየነው ከውጪ የእስራኤል ህዝብ በዚህ ክልል ውስጥ ይኖራሉ እስራኤላውያኖች በዚህ ኤሪያ ላይ ዙሪያውን አሉ በፊት በጎን በአራቱም ማዕዘን በቤተ መቅደሱ ዙሪያ ይኖራሉ መግቢያው ከውጭ ሲገቡ በአንድ በኩል ነው የሚገቡት በየአጥሩ ዙሪያ መግቢያ የለም በአንድ በኩል ብቻ ነው የሚገቡት ዋን ዌይ ነው የሚገቡት እግዚአብሔር ይመስገን ግልጽ ነው ወገኖች ስለዚህ ያደባባዩ መግቢያ አሰራር ከሚሰቀሉ መጋረጃዎች ነው የሚሰራው ናሶች አሉት እግሩን የሚይዙ ኩላቦች አሉት ያው መጽሐፍ ቅዱስ ላይ ይሄንን ስታነቡ ብዙ ታያላችሁ መንፈሳዊ ትርጉም አላቸው በነገራችን ላይ እነዚህ ሁሉ ትምህርት አላቸው እግዚአብሔር ቢፈቅድ ወደፊት የመማር እድል ሊኖረን ይችላልና መጋረጃው ባጭሩ ይሄንን ይመስላል የውጭው መጋረጃ እንደዚህ ሆኖ ነው የሚሰራው እግዚአብሔር ስም የተባረከ ይሁን ያደባባዩ መጋረጃዎችን እነዚህን ካየናቸው ወደ ሚቀጥሉት ሁኔታዎች እናያለን ያደባባው መጋረጃ ጨርቁ ከበፍታ እናልባትም ከነጭ በፍታ ምሰሶቹ እግሮቹ ኩላቦቹ ዘንጎቹ እንደነበሩት ካስማዎች ናሶች ሁሉ እንደነበሩት ይታያል እግዚአብሔር ይመስገን ያደባባው አጥር ከፍታው 46 ሜትር ወይም 150 ጫማ ያህል 23 ሜትር ከፍታ ስፋት የጎን ስፋት ያንዳንዱ ፓርቲሽን እንደዛ እንዳለው ይገመታል እግዚአብሔር ይመስገን እግዚአብሔር ይመስገን ሌላ ምን መለከተው የናስ ወደ ቤተ መቅደሱ ግቢ ሲገባ የመጀመሪያ እስራኤላውያኖች የሚያዩት ምንድነው የናሱን መሰዊያ ይመለከታሉ የናስ መሰዊያ ይሄ የናስ መሰዊያ በጣም ከበአራት ማዕዘን የተሰራ ነው እና ከግራር እንጨት ነው የተሰራው እና በናስ የተለበጠ ነው እና ዙሪያውን በአራት ማዕዘን ላይ የቀንድ ምስል ያላቸው ነገሮች አሉት አብረውት በናስ የተሰሩ ማለት ነው እነዚህ ሁሉ ትርጉም አላቸው እና የናሱ መሰዊያ የሚገኘው እዚህ ቦታ ላይ እንደሆነ እናያለን አያችሁት የናሱ መሰዊያ ገና ከግቢ ሲገቡ በመስዋዕት ነው የሚጀመረው ወደ እግዚአብሔር ሲመጣ በምን ነው የሚጀመረው ምን ያሳየናል ይሄ በመስዋዕት በጣም ብዙ ክርስቲያኖች በጣም ማስተዋል አለብን ወደ እግዚአብሔር ስንመጣ ስንጸልይ ይሄንን በጣም መረዳት አለብን እግዚአብሔር ለቤቱ ለማደሪያው የሰጠው ስርዓት አምልኳችንን እንዴት ማድረግ እንዳለብን ያሳያል በሰማያት የምትኖር አባታችን ሆይ ስምህ በአዲስ ኪዳንም የተሰጠው የጸሎትም ያምልኮም የነገር በዚህ እንደሆነ መረዳት አለብን በምስጋና ነው ወደ እግዚአብሔር የምንቀርበው እግዚአብሔር ወይ ለከለ እንዲያርግለት እንደዚህ ያርግለት ይያልን ብንል በጣም ችግር ላይ እንወድቃለን አጉል ማዶች መልመድ የለብን ወደ ቤተክርስቲያን ስንመጣም የመጀመሪያ እግዚአብሔር ከኛ ቃሉን ከመስማታችን በፊት እግዚአብሔር ይናገረን ያስተምረን ከማለታችን በፊት የሚያስፈልገው የመጀመሪያው ምንድነው ምስጋና ነው ለምስጋና ልቡን ማዘጋጅ ሰው ልንገራችሁ please understand this እኔ ምንም personally ከማንም ለማንም ምንም የተለየ መልእክት የለኝም እግዚአብሔርን ለማምለክ መንፈሱ የሞተ ሰው ክርስቲናው እንደዛው if you don't have a spirit of worship you will never be a healthy christian ለመዘመር ለማምለክ በምስጋና በጸሎት ልቡ የማይተጋ ሰው forget it he's just a dead person spiritually dead ነው የምትሆኑ በፈለጋችሁ ጊዜ መንፈሳዊ ነገር ልትኮረኩሩት አትችሉም ስለዚህ ወደ እግዚአብሔር ጋር በአምልኮ መንፈስ የሚመጡ ሰዎች ናቸው እግዚአብሔርን በክብሩ እግዚአብሔርን በኃይሉ እግዚአብሔርን በታላቅነቱ ማምለክ ትልቅ ነገር ነው እዚህ ቤተ መቅደስ የምንማረው ይሄ ነው እግዚአብሔር የተመሰገነ ይሁን ስለዚህ መሰዊያው የዓለምን ሁሉ ኃጢአት የሚያስወግደውን ኢየሱስን ያስታውሰናል አይደለም እግዚአብሔር የተመሰገነ ይሁን ኃጢአት ዲል ሳይደረግ አምልኮ የለም ኃጢአት ዲል ሳይደረግ መሰዊያው ጋር ስንመጣ እግዚአብሔር ጋር ኃጢአት ለኃጢአታችን የተሰጠውን መስዋዕት ማሰብ አለብን ንስሐንም ሁሉ ያሳያል ስለዚህ every time whenever we come to worship እግዚአብሔርን በንስሐ መንፈስ ነው የምናመልከው መዝሙር ስለቻልን ወይም ሙዚቃው ስለና የመዘምራኑ አገልግሎት ስለተስተካከለ እንደምንፈልገው ስለሆነ አምልኮ አለ ማለት አይደለም ንስሐ የሚገባ ህዝብ ነው እግዚአብሔርን የሚያመልከው ያለ ንስሐ እንደፈለግን ኖረን መተን በተመቸን ጊዜ ቸርች እንደዚህ ብንመጣ አም ቴሊንግ ዩ ዴድ ሆነን እንደመጣን ዴድ ሆነን እንደምንሄድ ዩ ሃቭ ቱ ቢ ሹር አም ቴሊንግ ዩ ቸርች ሰዎች ኢንተርቴይንድ የሚሆኑበት ቦታ አይደለም ሰዎች እግዚአብሔርን ምንም ያረጉበት የሚያመልኩበት ቦታ ቸርች ሰዎች እግዚአብሔርን የሚያመልኩበት ነው ኢንተርቴይንድ የሚደረጉበት ቦታ አይደለም ስለዚህ ወደ እግዚአብሔር ጋር ስንመጣ በንስሐ መንፈስ በአምልኮ መንፈስ መምጣት አለብን። መሠዊያው ይሄንን ያሳየናል። በመሠዊያው ላይ እስራኤላውያኖች የምስጋና መስዋዕት ያቀርባሉ፣ የኃጢአት መስዋዕት ያቀርባሉ፣ የደህንነት መስዋዕት ያቀርባሉ። ብዙ አይነት መስዋዕቶችን በዚያ መሠዊያ ላይ ያቀርባሉ። ስለዚህ በእግዚአብሔርና በሕዝቡ መካከል ንስሐ፣ ምስጋናና አምልኮ እንዳለ ማየት አለብን። እግዚአብሔር የተመሰገነ ይሁን። መሠዊያው የተሰራው ከግራር እንጨት ነው ብያችኋለሁ። ቀድሜ ይሄንን ሐሳብ ገልጫለሁ። መሠዊያው እንደዚህ ነው የተሰራው፣ ልክ እንደዚህ ነው። እና እነዚህ ቀንድ የሚመስሉት ነገሮች ብዬ ያልኳችሁ ቀንድ የሚመስሉት ነገሮች ዙሪያውን ያሉት እነዚህ ትርጉም አላቸው። እነዚህን ሁሉ አሁን ለማስተማር አልችልም። ነገር ግን መሠዊያው በላው ላይ እንደ ወንፊት የሆነ ነገር አለው። ሳቱ አመዱ ከስሩ ይፈሳል። ከስሩ ያለውን እያወጡት እንትን ይላሉ። ትልቅ ስራ ነው። በእስራኤል ሕዝብ መካከል ስንት ቤተ መቅደስ ነበር ያለው? አንድ ቤተ መቅደስ ነው። ያ ሁሉ ሕዝብ ለኃጢአቱ መስዋዕት እያዘ ሲመጣ እንዴት ቢዚ የሆነ ቤተ መቅደስ እንደሆነ አስቡ። ካህናቶቹ ሌላ ስራ እንዳይሰሩ፣ በግብርና ስራ እንዳይጠመዱ እርስታቸው እኔ ነኝ ብሎ እግዚአብሔር ለቤተ መቅደሱ ከሚመጣው ነገር ነበር ኑሯቸውን የሚደጉሙት። ለምን? የእግዚአብሔር ስራ ብዙ ጊዜ ይጠይቃልና። እግዚአብሔር የተመሰገነ ይሁን። ስለዚህ እስራኤላውያኖች ይህን ቤተ መቅደስ ወደዚህ ቤተ መቅደስ ሊያመልኩ ሲመጡ ከብቶቻቸውን የሚሰዉትን መስዋዕቶች ይዘው ይመጣሉ። ሊቀ ካህኑ እዚህ ላይ እንደምታዩት በናሱ መሠዊያ ላይ የሚቃጠለውን መስዋዕት ያቀርባል። እና እነዚህ ሁሉ ራሱን የቻለ ትምህርት አላቸው። እስራኤላውያኖች የሚያቀርቧቸው መስዋዕቶችን ሁሉ ስንመለከት ከዚህ ከመሠዊያው ቀጥሎ ያለው የመታጠቢያው ሰን የሚባለው ነው። እና እሱ በዛ በስዕሉ ላይ እንደምትመለከቱት መጀመሪያ መሠዊያው ነው ያለው። ከመሠዊያው ቀጥሎ በቤተ መቅደሱና በመሠዊያው መካከል ያለው ይሄ የመታጠቢያው ሰን ነው። እና በጣም በሚያስገርም ሁኔታ ነው የመታጠቢያው ሰን የተሰራው። የመታጠቢያውን ሰንና መቀመጫውን በመገናኛው ድንኳን ደጃፍ ከሚያገለግሉ ከሴቶች መስታወት ከናስ አደረገ ይላል። እና ካህናቶቹ እዛ ራሳቸውን የሚያዩበትን የእግዚአብሔርን ቃል ሲምቦላይዝ ያደርጋል። አያችሁት? መጽሐፍ ቅዱስ የእግዚአብሔር ቃል ምንን ያሳየናል? ፊታችንን ያሳየናል፣ ህይወታችንን ያሳየናል። እና አዳምጡኝ ወገኖቼ፣ በእግዚአብሔር ቃል ያልታነጸ በእግዚአብሔር ቃል የማይቀደስ ህይወት ወደ እግዚአብሔር ሊቀርብ አይችልም። ወደ እግዚአብሔር መቅረብ ቴክኒክ አይደለም የምንማረው፣ ስለ መንፈሳዊ ነገር የምንማረው ነገር አይደለም። የግል ህይወት መነካትን የሚጠይቅ ነው። ካህናቶቹ ወደ ቅድስተ ቅዱሳን ገብተው ከማገልገላቸው በፊት እዚያ ቦታ የራሳቸውን ህይወት እንዲመለከቱ ይፈልጋል እግዚአብሔር። የሚታጠቡበት የናስ ውስጥ ያለው ውሃ በእግዚአብሔር ቃል መጽዳትን ያሳያል። በመስዋዕት መቀደስ አለ፣ ውሃ መታጠብ መቀደስ አለ። የእግዚአብሔር ቃል የውሃው ምሳሌ እንደሆነ በአዲስ ኪዳን ይታመናል። እግዚአብሔር የተመሰገነ ይሁን። አስቡ፣ አስተውሉ። እግዚአብሔር ቃልና በክርስቶስ ደም ኃጢአታችን ይነጻል። በእግዚአብሔር ቃል ኃጢአቱን የማያይ ሰው የክርስቶስን የማዳኑን ጸጋ የደሙን ኃይል ሊናፍቅ ሊፈልግም አይችልም። እግዚአብሔር ቃል በህይወታችን የህይወት መመዘኛ ነው፣ ህይወታችንን ያሳያል። እና የጎላ ኃጢአትን ነው ብዙ ጊዜ የምንመለከተው። ነገር ግን በእግዚአብሔር ቃል ህይወታችን ምን አይነት እንደሆነ ልንመለከት እንችላለን። ስለዚህ ወደ ቤተ መቅደሱ ካህናቶቹ ሊያገለግሉ ወደ ቅድስቱ ስፍራ ወደ መጀመሪያው ክፍል ከመግባታቸው በፊት ህይወታቸውን ያጸዳሉ፣ ኑሯቸውን ያጸዳሉ። ይሄ ሲምቦላይዝ የሚያደርገው ንጹህ ሳይሆኑ ወደዚያ መግባት እንደማይችሉ ነው። እግዚአብሔር ይህን እንድናስተውል ይርዳል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ መታጠቢያው የመታጠቢያው ሰን ያለው በቤተ መቅደሱ ፊት ለፊት መሆኑን እንዳትረሱ። ስለዚህ በህይወታችን ከዚህ የምንማረው ምንድን ነው? አንደኛ ለኃጢአታችን ንስሐ መግባትን፣ ያገኘነውን በክርስቶስ ደም ያገኘነውን ምህረት ማድነቅን፣ በዚያ የተነካን የልብ ስብራትና አዳምጡ ወገኖች፣ በሳሙና አይደለም ታጥበን የምንመጣው። ጥሩ ልብስ በላውንድሪ አጥበን አይደለም ቸርች የምንመጣው። ኦኬ፣ እላያችን ላይ የምንደርበው ሱፍ የፊቱንም ያህል ያማረ ሀር ለብሰን ብንመጣ It doesn't make us to be worshippers. It's the blood of Jesus. እግዚአብሔር ይመስገን በክርስቶስ ደም የጸዳ ሰው ነው የሚያመልከው እግዚአብሔር ብዙ ጊዜ በቤተክርስቲያን አሁን ኦልሞስት እኛ ዳንኪራ ቀርቶናል ዳንኪራውን ተጀምሯል ባይ ዘ ወይ ዳንኪራውንም አስነክተናል እና አምልኮ የለም በቤተክርስቲያን ሪሊ አምልኮ የለም እግዚአብሔርን ሪል አምልኮ እንድናመልክ ከተፈለገ የግዴታ የክርስቶስን ደም አስፈላጊነት ማክበር አለበት ስለዚህ መዝሙር መቻላችን አይደለም መዝሙር እንደ ዘፈን የሚሰሙ ሰዎች አሉ ባይ ዘ ወይ እኔ አስተውሳለሁ በቀደም ሰነግራችሁ ነበር ብላክ ላይን እየሰራ በነበረ ጊዜ እስቴ ደረጀ መዝሙር አምጣል የሚሉ ሙስሊሞች ነበሩ ይሰማሉ ኢንጆይ ያረጉታል እና አንድ ጊዜ አንድ ሰው እንግሊዝኛ መዝሙር እየሰማን ሪዳ የሚባል አንድ ወንድም አለ እንዴ ለመሆኑ እንት ሰማዋለ ወይ እንዴ ይገባሃል አልኩት ሙዚቃው እኮ ነው ሰውን የሚያንቀሳቀሰው እንጂ እኮ መልክቱ አይደለም አለኝ እና በሙዚቃው ምት ነው የሚንቀሰቀሰው ሰው ይሄ አምልኮ አይደለም የምንዘምረው መዝሙር በማስተዋል ካልዘመር ነው የምንዘምረው መዝሙር ምን ማለት እንደሆነ ፐርሰናል ካልሆነልን እግዚአብሔርን አመለክን ማለት አንችልም እሺ በማስተዋል ነው እግዚአብሔርን ማምለክ ያለብን ስለዚህ ይሄ የብሉይ ኪዳን ቤተ መቅደስ እውነተኛ አምልኮ ምን እንደሆነ ያሳየናል የእግዚአብሔር ልጅ የኢየሱስ ክርስቶስን መስዋዕትነት በሕይወታችን ዴይሊ ትልቅ ስፍራ ሰጥተን ከኃጢአት እየነጻን ነው እግዚአብሔርን እናመልከው ወደ እግዚአብሔር ማደሪያ ወደ እግዚአብሔር ፊት ወደ አምላካችን ወደ ጸጋው ዙፋን ስንቀርብ መዝሙር ምስጋና ንስሐ እጅግ አስፈላጊ ነው ደግሞ በእግዚአብሔር ቃል ሕይወትን ማየት ብዙ ሰው ዛሬ የሚፈልገው ከመጽሐፍ ቅዱስ የሚያጽናናው ጥቅስ ነው የሚለቃቀመው አለ አይደለም ይሄ እንደ ወፎች ወደቀ እህል እንደሚፈልጉ ጥቅስ ነው የምንለቃቀመው ውድ ወገኖቼ መጽሐፍ ቅዱስ ለኛ ለመጽናኛ ጥቅስ የምንለቅምበት መጽሐፍ አይደለም እግዚአብሔር እኛን የሚናገርበት የእግዚአብሔር መናገሪያ ነው እንጂ የኛ ሳይኮሎጂካሊ ለራሳችን መደለያ የምናገኝበት አይደለም እግዚአብሔር በቃሉ የማይናገረው ሰው ስፒሪቹዋሊ ምንም ፕሮፊት ሊያደርግ አይችልም ክርስቲያን ነኝ ብላችሁ ያለ እግዚአብሔር ቃል የኖራችሁበት ዘመን በሙሉ አጽም የሆነ ስኬለተን ላይፍ መሆኑን ቁርጣችሁ ነው ወቁት ወገኖቼ ኢትስ ጀስት ዴድ ላይፍ አመ ክርስቲያን ብሎ ይላሉ ሰዎች እግዚአብሔርን ቃል አይመገቡም የጌታ ኢየሱስ መስዋዕት ዴይሊ በሕይወታቸው ስፍራ የለውም ንስሐ መግባት የለም they say by default ክርስቲያን ነኝ ይላሉ ይሄ ሆነ በየቸርቹ ያለው ይሄ ቃ ሁሉ ክርስቲያን ነው ይሄ ቃ ሁሉ ክርስቲያን ነው እዚህ እንደውም ከኛ የበለጠ በታማኝነት በሰዓትም የሚመጣው ቃ ሁሉ ነው የኔ ልብና ነፍስ ማይነካ ክርስትና ምንድነው ክርስትና አይደለም የሰውን አይምሮ የሰውን መንፈስ የሰውን ማስተዋል ማይነካ ስለዚህ ይሄ ቤተ መቅደሱ አቀማመጥ እነዚህ ነገሮች ሁሉ እንድንመለከት እንደሚያደርግ መርሳት የለብን ወደ ቤተ መቅደስ ውስጥ ሲገባ የሚታየው የጣን መሰዊያ ነው ጸሎትን ያሳያል ጸሎት ተመልከቱት እንግዲህ ቀደም ተከተሉ መሰዊያ አለ ንስሐ ምስጋና እና ሪል ጸሎት ወደ እግዚአብሔር የሚቀርብ ጸሎት እጣን የጸሎት ምሳሌ ነው በእግዚአብሔር ቃል ባልጸዳ ህይወት ጸሎት ብንጸልይ ትክክል አይደለም አያችሁት እና ከእግዚአብሔር ጋራ ያለን ሪሌሽንሺፕ ተበላሽቶ ጎድፎ ያለ ከእግዚአብሔር ጋር ያለን ሪሌሽንሺፕ ተበላሽቶ ያለ እግዚአብሔር እናናገራለን ብለን ብንል አየር ላይየር መሄድ ንግግር መናገር እንችላለን አንዳንድ ሰዎች ሰው ሳይሰማቸው ዝም ብሎ የሚያወሩ ሰዎች አሉ እንደዛ ልንሆን እንችላለን እግዚአብሔር ጋር ግን የሚሄድ ጸሎት ግን ለመጸለይ መሰዊያው ከዛ በቃሉ የሚገኘው ንጽህና ከዛ ወደ ቤተ መቅደሱ መግባት እግዚአብሔር የተመሰገነው ወደ ማደሪያው ገብተን እግዚአብሔር እናነጋገረዋለን አያችሁት እግዚአብሔር መጀመሪያ በቃሉ ወደኛ የሚናገረን ለምንድን ነው? እግዚአብሔር በሚፈልገው እንደ ልቡ እንዲያገኘን ነው የሚፈልገው። ቅዱስ ስለሆነ he cannot compromise እግዚአብሔር ቅዱስነቱን ሊጠልልን አይችልም። ብዙ ሰዎች ይመስላቸዋል እግዚአብሔር በጸጋው ከጸጋው የተነሳ እነሱ ወዳሉበት ተራና የተበላሸ ህይወት ውስጥ ዝቅ እንዲልላቸው እግዚአብሔር ይፈልጋሉ አይደለም? ኃጢአተኛው የተማረው ያ በቤተ መቅደስ ውስጥ ያለው ቀራጩ ምን እንደጸለየ ብዙ ጊዜ እኔን ኃጢአተኛውን ማረኝ ሲል እንዴት ምሕረት እንዳገኘ ታውቃላችሁ በአማርኛ ስትመለከቱት በጣም ዲሲቭ የሚያደርገን ነገር ነው ምናየው እዛ ላይ ኃጢአት እኔን ኃጢአተኛውን ማረኝ ሲል የተናገረው እግዚአብሔር ዝም ብሎ እንደዚህ አይመረም you have to know this ማረኝ ስላለ አንድ ሰው እግዚአብሔር እንደማይመር ይሄን ወቁ please እዛ ላይ የሚጠቀመው ቃል ምን እንደሆነ ታቃላችሁ ኃጢያቴን አስተስሪልኝ የሚል ቃል ነው የተጠቀመው በግሪክኛ አስተስሪልኝ በደለኛነቱን ሪኮግናይዝ አርጎ አስተስሪልኝ ኃጢያቴን ክደንልኝ ኃጢያቴን ይቅር በልልኝ የሚል ታላቅ ትህትና ነው ምክንያቱም ልቀርብ አልችልም አንተ እርሳልኝ አይደለም ያለው ኢግኖር አድርግልኝ አይደለም ያለው በማስተሰሪያ የሚገኝን ምህረት ነው ከእግዚአብሔር የጠየቀው በማስተሰራ የሚገኝ ምህረትን ነው የጠየቀው ስለዚህ ወደ እግዚአብሔር መምጣት እግዚአብሔር ማምለክ የእግዚአብሔር ህዝብ ሆኖ መኖር ነዚህን ስርዓቶች በህይወታችን ምን ለማመድ መሆነን እንደሚጠይቅ እንዳትረሱ ዶገኖች እና ይሄ የጣኑ መንፈሳዊ ምስጢር ኢየሱስ ዘወትር የመጸለይ ልማድ እንደነበረው እናያለን ኢየሱስ ደቀ መዛሙርቱ እንዴት መጸለይ እንዳለባቸው እንዳስተማረ እናያለን አማኞች አዘውትረው እንዲጸልዩ በጌታ ቃል ተነግሯቸዋል ጸሎት ማለት የሃይማኖት ኤክሰርሳይዝ አይደለም እግዚአብሔር ማን እንደሆነ የሚያክሰው እግዚአብሔርን ማነጋገር ነው እግዚአብሔርን ማነጋገር ነው እግዚአብሔርን ማነጋገር ነው ጸሎት እግዚአብሔርን ማነጋገር ነው በሉ እስቲ ወገኖቼ እኔ እዚህ ጋር ቆ እናንተ እዚህ ያላችሁ እዚህ ጋር ባናገራችሁ ምን ይመስላችኋል አይደል አብዷል ነው የምትሉ ምን ይዞርበታል ወይ ነው የምትሉ ዲስኦሪየንትድ ሆንኩ ነው መስላችሁ አይደል እግዚአብሔርን ማነጋገር ነው እግዚአብሔር ፊት ነው ምን ሆነ ስለዚህ እጣኑ የጣኑ መሰዊያ ያለው የትጋ ነው ቤተ መቅደሱ ወደ ቤተ መቅደሱ ከመግባታቸው በፊት መሰዊያ አለ መታጠብ አለ እኛ ካህናት ነን እንደ ስራችን ነው አይደለም እንደኛ ካህናቶች ነን ብለው ዘው ብለው አላ አይደለም ወደ ጣኑ ጋር ሊደርሱ አይችሉም መጀመሪያ ምን ማድረግ አለባቸው መታጠብ አለባቸው እግዚአብሔር የተመሰገነ ይሁን እኛ ምን ማድረግ አለብን ህይወታችን በእግዚአብሔር ቃል መቀደስ አለበት በጌታ በኢየሱስ ክርስቶስ ደም መቀደስ አለ በቃሉ መቀደስ አለ በቃሉ መቀደስ በጣም ብዙ ምስጢር ያለው ነገር ነው እግዚአብሔር የተመሰገነ ይሁን ሊቀ ካህን ሁሉ ጊዜ ምን አለው መስዋዕት የሚያረግበት መሰዊያውን የሚቆርጥበት ምን አለው ሰይፍ አለው የናዝሬቱ ኢየሱስ ክርስቶስ ሰይፉ ምንድነው ቃሉ ነው ወደኛ ህይወት እየመጣ ህይወታችን እየበረበረ ምን ያረጋል የሚወጋውን ይወጋል የሚመረመረውን ይመረምራል ገለባ ከሆነው ነገር የእግዚአብሔር ካልሆነ ነገር ሁሉ ይለየናል ስለዚህ የጸሎት ህይወትን የሚገድልብን ነገር ኃጢያት ብቻ አይደለም ኃጢያት ብቻ አይደለም የእግዚአብሔር ባልሆነ ነገር የምንኖረው ኑሮ ሁሉ መንፈሳዊ ህይወታችን ሊገድል ይችላል በእግዚአብሔር ቃል ስንጸዳ ግን በእግዚአብሔር ቃል ስንቀሰቀስ የእግዚአብሔር ቃል የነካው ሰው መሆን በእግዚአብሔር ቃል መጠቀም በእግዚአብሔር ቃል መታነጽ ያለው ሰው የጸሎት ህይወት ይኖራል መጽሐፍ ቅዱስ የማይነካው ሰው በመጽሐፍ ቅዱስ የማይነካ ሰው ጸሎት ሊኖር አይችልም ጸሎታችን ዱልዱም ይሆናል ንግግራችን ዝም ብሎ ይሆናል አያችሁት ሁለት ሰዎች በጣም ጥሩ ጨዋታ ሊጫወቱ የሚችሉት እንዴት ነው በደንብ ሲጫወቱ ሰዎች አይታችሁ ከሆነ አንዳቸው ስለሌላቸው የሚሰጡት ስፍራ ነው ጨዋታቸውን የሚያበዛው አይደለም እነዛን ሰዎች ወይ ምናከብራቸው ከሆነ እነዛን ሰዎች ምናቃቸው ከሆነ ደግነታቸው መልካም ነገራቸውን ካወቀን we engage ከነዛ ሰዎች ጋር እናወራለን በጣም ሰዎች ካወቀን በጣም እንፈልጋቸዋለን የእግዚአብሔርን ነገር ምናቀ ካልሆነ እግዚአብሔር ነገር ውስጣችን ከሌለ የጸሎት ህይወት ሊኖረን አይችልም እግዚአብሔር ሁሉ ጊዜ በቃሉ የሚናገረን ሰዎች ከሆነን እግዚአብሔርን የምንናገረው ነገር አይጠፋብንም እግዚአብሔርን የማናገር ነገር ይኖረናል እግዚአብሔር የሚያስደንቀን የሚያስገርመን እግዚአብሔር ብዙ ሊያደርግልን ምንናፍቀው ምንፈልገው አምላክ ይወልናል ያለ እግዚአብሔር ቃል ክርስቲያን ነኝ ብላችሁ by default ዝም ብላችሁ ወቁማችሁ ምትኖሩ ሰዎች በታምኑም ባታምኑም you're killing your life I'm telling you ላስራታችሁ ለመባችሁ ቸርች ይፈልጋችሁ ከሆነ ቁጥራችሁን እንደ ከብት የሚቆጥራችሁ ከሆነ you can't be counted like that ግን spiritually ግን dead ሆናችሁ እንደምትኖሩ ማወቅ አለባችሁ if you don't read your bible if you don't pray ንስሐ ማትገቡ ከሆነ by default ክርስቲያን ነኝ ቤተ ክርስቲያን ኖር ያለው ብትሉ I'm telling you dead life ነው የሞተ አጽም የሆነ ህይወት እግዚአብሔር ከዚህ ያወጣል። እግዚአብሔር ከዚህ ያወጣል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። ስለዚህ ወደ ጣኑ መሰዊያ ለማምጣት ክርስቲያን የሆነ ሁሉ እግዚአብሔርን ይለምናል። ብዙዎቻችን እግዚአብሔርን መለመንን ሁሉ ጊዜ ልመና ላይ ቤዝድ የሆነ ነገር ነው። ያው ጸሎትንም ልመናም ብለንም ስላልነው በጣም አስቸጋሪ ነው። እግዚአብሔር ፊትም ቀርበን ምን ለምነው ምንድን? ውድ ወገኖቼ እግዚአብሔር የሚረባችሁ ሰዎች መሆኑን ይስጣችሁ። እግዚአብሔር ራሱ ይናፍቃል። እግዚአብሔር ራሱ ይርበናል። ሰዎች ሲዋደዱ ሁሉ የሚነጋገሩት ይህን ስጠኝ እናምጣልኝ አይደለም። ይጫወታሉ፣ የልባቸውን ይጫወታሉ። አፕሪሼት ይደራረጋሉ። ተነጋግረው አይጠግቡም። ወገኖች እግዚአብሔር ከሰው ይልቅ ጣዕም አለው። እግዚአብሔር ከሰው ይልቅ ክብር አለው። እግዚአብሔር ከሰው ይልቅ ለሰው የሚሆን ነገር አለው። የሚያደርግልን ነገር ብቻ አይደለም፣ እግዚአብሔር መልካም ነው። ውድ ወገኖች ከእግዚአብሔር ጋር መሆን እጅግ ልዩ ነገር ነው። ጸሎት ለሽማግሌዎች ለአዛውንቶች አይደለም። ጸሎት ለተቸገረ ለማቀቀ ሰው አይደለም። ጸሎት ለሞላለት ለተመቸው ሰው ሁሉ ነው። ጸጋ የሚያስፈልገው ለማን? ጸጋውን ያብዛል ምስኪን፣ ጸጋውን ያብዛል እንላለን አይደል? ያበሻ ለማን ነው ጸጋ የሚያስፈልገው? ውድ ወገኖች እግዚአብሔር ስልጣን ሰጧችሁ፣ ጸጋ ካልሰጣችሁ ያሳብዳችኋል፣ ምቀኛ ያስነሳባችኋል፣ ያቀብጣችኋል። ያገኙት ትዳራቸውን ያፈረሰባቸው ሰዎች አሉ። በማጣት ትዳራቸውን ካፈረሱ ሰዎች ይልቅ በማግኘት ትዳራቸው የፈረሱ ሰዎች ይበልጣሉ። ውድ ወገኖች ብዙ ሰዎች ውርደት ውስጥ የወደቁት በማጣት አይደለም። ማግኘት ያዋረዳቸው ሰዎች አሉ፣ ያቀበጣቸው ሰዎች አሉ። ጸጋ ያስፈልጋል። ለሁሉ የእግዚአብሔር ጸጋ ያስፈልጋል። እግዚአብሔር የከፈተላችሁን ኦፖርቹኒቲ በሙሉ እንደ ሾፌር ሾፍሯለሁ ብላችሁ አትቅበጡ። አም ቴሊንግ ዩ ዊል ቢ ክሬዚ፣ ዩ ዊል ቢ ሉዘር። እግዚአብሔር ሆይ ረድኤትህና በረከትህ በሕይወቴ ይሁን ማለት አለባችሁ። ኪሳችሁ ገንዘብ ቢሞላ፣ ስራ ቢሳካላችሁ፣ ትምህርታችሁ ቢዋጣላችሁ፣ የምትፈልጉት ነገር ሁሉ ቢኖር እግዚአብሔር ኑሯችንን ካልባረከ ሊሆን አይችልም። ጸሎት እጅግ በጣም አስፈላጊ ነው የሚባለው ለልመና ለተቸገረ ሰው ብቻ አይደለም። እግዚአብሔር ሆይ ለእኔ ግርማዬ አንተ ነህ፣ ውበቴ አንተ ነህ፣ ጣዕሜ አንተ ነህ፣ ጸጋዬ አንተ ነህ፣ በኑሮዬ ውስጥ አንተን አጥቼ የሚያምርብኝ ነገር የለም ማለት መቻል አለብን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። በእንደዚህ ያለ መንገድ መኖር የጠፋባችሁ፣ ህይወታችሁ የሞተባችሁ፣ ዴድ እንደሆናችሁ ወቁ። አም ቴሊንግ ዩ ከትክክለኛ ነገር ነው የምነግራችሁ። ዩ ሀቭ ቱ ሪፔንት። እግዚአብሔር ወይ በድን ከሆነ ህይወት አውጣኝ ብላችሁ ንስሐ መግባት አለባችሁ። ሕያው አምላክ ነው እግዚአብሔር። ሕያው ያደርጋችኋል፣ ያድሳችኋል፣ ይመልሳችኋል። ፊቱን ታያላችሁ፣ መንገዳችሁን ያቀናላችኋል። እግዚአብሔር ከእናንተ ጋር ይሆንላችኋል። የለም እኔ ቸርች ከሄድኩ ይበቃል፣ በቃ እኔ አመ ክርስቲያን፣ በቃ ክርስቲያን ክርስቲያን በጸጋው ነው የምኖረው ብላችሁ እግዚአብሔር የት እንዳለ ሳታውቁት እንዲሁ ዝም ብላችሁ ስትዞሩ ስትባዝኑ፣ ሰርታችሁ ለፍታችሁ ብቻ ወጥታችሁ ብትገቡ መንፈሳዊ ህይወታችሁ ይሞታል፣ ይሞታል፣ ይሞታል። በእኔ የማይኖረውን ምንድን ነው ያለው ኢየሱስ? ቅርንጫፍ ምን ያደርገዋል? ያስወግደዋል። እንደ ጭራሮ ይሆናል፣ ይደርቃል፣ ወደ ውጭም ይጣላል ይላል። ስለዚህ እግዚአብሔር በእኔና በእናንተ ህይወት ሊከብር እንዲችል ለእግዚአብሔር ለይሁ በህይወታችሁ ስፍራ ስጡት። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እጣን በጣም የመንፈሳዊ ጸሎት ምሳሌ መሆኑን በራእይ ላይ ማየት ትችላላችሁ። ሌላም መልአክ መጣና የወርቅ ጥና ይዞ በሰማይቱ ቤተ መቅደስ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለ በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ክብር ለእግዚአብሔር ይሁን። ስትጸልዩ በመንግሥተ ሰማይም አክት ያደርጋል። ቅዱሳን ተሰብስበው ሲጸልዩ፣ የጌታ ልጆች ጌታን ስሙን ሲጠሩ፣ መንግሥተ ሰማይ እንደዚህ ያለ ነገር ሲደረግ፣ ኤንጅልስ መጥተው ለቅዱሳን ጸሎት ዕጣን እየተሰጣቸው ከጸሎታቸው ጋር ሲያርግ ምን አይነት ውብ ነገር ነው! ክብር ለእግዚአብሔር ይሁን። እግዚአብሔር የምትለምኑትን ልመና ሁሉ በመንግሥተ ሰማይ ይህንን እንደዚህ ያለ ምላሽ ሊሰጥ እንደሚችል ማወቅ ትልቅ ነገር ነው። የጌታ ስም የተባረከ ይሁን። ሌላው በቤተ መቅደስ ውስጥ የምናየው ይሄ ቅዱስ ስፍራ ነው። ይህ የምናየው የወርቅ ምንድን ነው? መቅረዙ ነው። መቅረዙ ተመልከቱት 7 ነው። ፐርፌክት ፐርፌክሽን ያሳያል። 7 ቁጥር የፐርፌክሽን ምሳሌ ነው በመጽሐፍ ቅዱስ ውስጥ ትርጉሙና መብራቶች አሉ። እነዚህ መብራቶች ሁሉ ጊዜ ካህናቶቹ የገቡ ያበሯቸዋል። ዘይት አለ፣ በዘይት ነው የሚበሩት። እና ተመልከቱት እጣኑ ያለው የት ጋር እንደሆነ እዩት ውድ ወገኖች። የእጣኑ እንትን ያለው እዚህ ጋር ነው። ተመልከቱት፣ አያችሁት? እዚህ ጋር ነው ያለው። ልክ ወደ እግዚአብሔር ማደሪያ ወደ ቅድስተ ቅዱሳን ውስጥ መግቢያው ላይ ነው ያለው። አያችሁት? መብራቱ ደግሞ እዚህ ነው ያለው። በዚህ ውስጥ ምንም ሌላ ነገር የለም። አይገርማችሁ? እንዴት ነው ሌላ እንደዚህ ቆንጆ ቆንጆ ነገር ምናምን አበባ ምናምን የለም? ምንም የለም። ምንድን ነው እግዚአብሔር የሚያሳየው? ውድ ወገኖች በህይወታችን ውብ የሚያደርገን መንፈሳዊ ነገራችን የሚያሳምር ግትልትል ነገር እንደማያስፈልግ እኮ ነው የሚያሳየን። ውድ ወገኖች ወደ እግዚአብሔር ለመቅረብ አያችሁት? የጣኑ መሰዊያ መቀረዙ እግዚአብሔር የተመሰገነ ይሁን። በመንፈስ ቅዱስ ብርሃን ነው በእግዚአብሔር ፊት የምንኖረው። ክብር ለእግዚአብሔር ይሁን። እና ህብስቱ የዕለት ዕለት ክርስቲያኖች የሚመገቡትን የሰማዩን መና የናዝሬቱ ኢየሱስን ያሳያል። እግዚአብሔር ስም የተባረከ ይሁን። ስለዚህ በዚህ ቦታ ካህናቶች እየገቡ አገልግሎታቸውን ይፈጽማሉ። በቅድስተ ቅዱሳኑ ፊት ያለው መጋረጃ ይህንን ይመስላል። እያችሁት? በቅድስተ ቅዱሳኑ ፊት ያለው መጋረጃ ቅድስተ ቅዱሳኑ አሁን ቅድስ ስንመለከት ያየ ነው ይህን መጋረጃ ማለት ነው። የቅድስተ ቅዱሳኑ መጋረጃ ተመልከቱት፣ ከዚህ እስከዚህ ያለውን ነው የሚያሳየው። ያ የቅድስተ ቅዱሳኑ መጋረጃ በቢጫ ከለር ላርግላችሁ በደንብ እንዲታያችሁ። እና አያችሁት? ይሄ መጋረጃ ነው። እዛ ያለው እዛ ፊት ለፊት ምንድን ነው ያለው? እጣን ነው ያለው። ማንም ሰው እግዚአብሔርን ያለ አምልኮ ያለ ጸሎት ሊቀርበው አይችልም። እሺ፣ እግዚአብሔርን የማምለክ መንፈስ የሌለው ሰው እግዚአብሔር መገናኘት አይችልም። እኔ እንኳን በብዙ ድካሜ እናንተም ጭምር ውድ ወገኖቼ፣ ልቡ የተዘጋ ሰው አታውቁም? ስታናግሩት እስቲ አላቅም ትሉ እንጸልይላችኋለን። ልታቁ ይሄ ጥበብ ከሌለ ለግድግዳ እያወራችሁ ነው የምትኖሩት። እንደ አውቃለሁ የምትሉ ስ ታውቃላችሁ አይደል? ሰው ሲያዳምጥና ሳያዳምጥ ልቡን ሲሰጣችሁና ሳይሰጣችሁ አታውቁ። አይዟችሁ፣ የሚተከል መሳሪያ አለና ይደረግላችኋል፣ ይታወቀናል አይደለ? ይሲ ጸሎት እግዚአብሔርን ከመገናኘታችን በፊት ለእግዚአብሔር ዝግጁ የሆነው ልባችን ምን አይነት እንደሆነ የሚያሳየ ኖ ፕሬየር ኖ ኮሚኒኬሽን። እግዚአብሔር የተመሰገነ የምለምነው እንኳን ባይኖር የማመሰግነው ይኖራል። እንማመሰግንበት ነገር እንኳን ባይኖር እግዚአብሔር ያስደነቀኝ ሰው መሆን አለብኝ። ታዲያ ምን ላደርግ ነው እግዚአብሔር ፊት የምገባው? አይ እንዲሁ ጎራ ብለን አይተን እንዲሁ እንድንወጣ ነው? የእግዚአብሔር የጎረቤት ቤት እንኳን የተዘጋ ነው። አሜሪካን ሀገር ዘው ብለን ማንም ሰው ቤት መሄድ አንችል አይደል? እግዚአብሔር ጋር በጸሎት ጸጋና መንፈስ ነው የምንቀርበው። እግዚአብሔር በመግቢያው በራፍ ላይ ያለው እጣኑ ይሄን ያሳየናል። እጣኑና ደግሞ መቅረዙ ምን ያሳየናል? በእግዚአብሔር ቃል የተነካ ሰው፣ የእግዚአብሔር ቃል የነካው ሰው፣ የእግዚአብሔር ቃል ብርሃን በውስጡ ያተጋው ሰው፣ አይምሮ ልቦ ነው ብሩህ የሆነ ሰውን ያሳያል። ክብር ለእግዚአብሔር። ይህን መጋረጃ አልፎ ግን በብሉይ ኪዳን ሊቀ ካህናቶቹ አይገቡም፣ እዛ ነው የሚሆኑት። እና በዛ በመጋረጃ ውስጥ አይታችሁ እንደሆነ ተመልከቱት። ይሄ የምታዩት ደመና ነው። አያችሁ? ደመና ነው እዚህ ጋር ያለው፣ የክብሩ ደመና። እነሱ እዛ ሆነው ወደዛ መግባት አይችሉም። ወደ ቅድስተ ቅዱሳኑ የሚገባው ማን ነው? ሊቀ ካህኑ ብቻ ነው። በዓመት አንድ ጊዜ ነው የሚገባው። እግዚአብሔር ይመስገን። ስለዚህ በቅድስተ ቅዱሳኑ ፊት ያለው መጋረጃ በቅዱስ ስፍራና በቅድስተ ቅዱሳን መካከል የሚለይ ነው። መጋረጃው በሰውና በእግዚአብሔር መካከል ያለ ግድግዳ ነው። በዓመት አንድ ጊዜ ብቻ በሚከበረው በማስተስሪያ ቀን ሊቀ ካህኑ ለራሱ ለሕዝቡ መስዋዕት አድርጎ ይቀርባል ማለት ነው። እና ይህንን መጋረጃ አልፎ ለመግባት በዓመት አንዴ ብቻ ነው የሚቻለው። ኦ ለእኔና ለእናንተ ግን ይሄ መጋረጃ ምን ሆኗል ይላል አዲስ ኪዳን፣ ከላይ እስከ ታች ተተርትሯል። ይህንን እኮ ነው የተረተረው የናዝሬቱ ኢየሱስ። ክብር ለእግዚአብሔር ነው። ይሄ በድንኳን የነበረው ቤተ መቅደስ ነው። በሰለሞን የነበረው መጋረጃ ምን ልበላችሁ፣ ግርማ ሞገሱ ከአናቱ ከላይ ጀምሮ ተሰነጠቀ። ኢየሱስ ሲል የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ለእናንተ የከፈለውን የመስዋዕቱን ክቡርነት ነው የሚያሳየው። እግዚአብሔር ከዚህ የበለጠ የሰው ልጆችን ኃጢአት ለማስወገድ እምፈልገው የለም ማለት ሌላ የሚደገም ነገር አልፈልግም ማለት ክብር ለእግዚአብሔር ስለዚህ በዚህ ልጄ በመውተው ባፈሰሰው ደም ወደኔ የሚመጡትን ሁሉ ፈጽሞ አድናቸዋለሁ ዋስትና እግዚአብሔር ሰጠ ውድ ወገኖቼ የክርስትና ዶክትሪን በማንበብ አትድኑ በማነብነብ አትድኑ የጌታ ኢየሱስን መስዋዕት ካላከበራችሁ የሞተላችሁ ነገር ካላደነቃችሁ የክርስቲያን ነኝ በሚል አሮጌ አስተሳሰብ ቤተክርስቲያን አጀፍጅፋችሁ ትኖራላችሁ እንጂ ምንም አትሆኑ ዝም ብሎ ነው የምትኖሩ አፕሪሼት ማድረግ አለባችሁ የጌታ ኢየሱስ ደም ለህይወታችሁ የሰራው ነገር በመነካት በመመሰጥ በትህትና አፕሪሼት ማድረግ አለባችሁ ክብር ለእግዚአብሔር ለምን የተከፈለልን ዋጋ ማስተዋል አለበት በጣም ብዙ ሰዎች ደግ ነገር ሲያደርጉላቸው አፕሪሼት ያደርጉ ዳር ነው ታንክፉል ነጥቆ መውሰድ ብቻ ነው የሚፈልጉት በተለይኛ ሀገርስ እንደዛ ነው ምናየው ኃጢአታችሁ ንስሐ ስትገቡ ሚነጻው በጌታ በኢየሱስ ደም ነው ኢማጂን በደሙ እንደምነጻ ማወቅ ምን ማለት ነው የጌታ ኢየሱስ ክርስቶስ ደም እኮ ነው ኃጢያቴን ሁሉ የሚያስወግድ ያጩት ትሁት ያረጋናል ያጩት መጸለይ ስለቻለ ጌታ ወይ ኃጢያቴን ይቅር በለኝ ምናምን ለማን ነው ማውራው ይሄን እግዚአብሔር የልጁን ደም ቫልዩ የማያረክ ጸሎት እግዚአብሔር ከእንደዚህ ያለ ነገር ያድነ ክብር ለእግዚአብሔር በቅድስተ ቅዱሳን ፊት ያለው መጋረጃ በማቴዎስ 27:25 ላይ ከላስከታች እንደተተረተረ የመቅደሱ መጋረጃ መተርተሩ ሊቀ ካህኑ ብቻ ሳይሆን በጌታ ያመነ ሁሉ ምን ሊያረግ ወደ እግዚአብሔር እንዲገባ ሊስን የቱንም ያህል ይሄ ጥቅስ እንደ አዋጅ የታወጀልን ቢሆን ወደዚያ ግን የምንገባው ግን ዕብራውያን ምዕራፍ 10 የሚናገረውን እንዳትረሱ ምዕራፍ 10 ቁጥር 19 እና 20 ተመልከቱ አብረን እንለዋለን እንግዲህ ወንድሞች ሆይ በሉ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም ክብር ለእግዚአብሔር ይሁን በኢየሱስ ደም በሉ በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን አያችሁ ድፍረት ያስገኘልን ደሙና ጌታ ኢየሱስ በመስቀል ላይ ተሰቀለው የመጋረጃው ምሳሌ ሆኖ ስጋው ክብር ለእግዚአብሔር ስለዚህ በልማድ አይደለም እንገባው ጸሎት ስለለመድን አይደለም ክርስቲያን ነኝ ብለን ስለላልን አይደለም at any time ስንጸልይ የእግዚአብሔር ልጅ ኢየሱስ ክርስቶስ ያፈሰሰው ደም ለኔ ኃጢአት በመስቀል ላይ ተሰቀለ ለዚህ ነው ኩመታሰቢያው ምን ነው ይሄን እንዳትረሱ ነው የሚለን ጻፍ ቅዱስ እግዚአብሔር የተመሰገነ ይሁን አያችሁት ስለዚህ በቅድስተ ቅዱሳን ፊት በእግዚአብሔር ፊት በእንዲህ ሁኔታ ነው የምንቀርበው ተመልከቱት ምን እንደሚል በእግዚአብሔር ፊት ስላለን ካለ በኋላ ድፍረት ስላለን ካለ በኋላ ቁጥር 20 በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ኢየሱስ እዛ አለ በአባቱ ቀኝ የተቀመጠ እሱ እዚያ ስላለ ምን እንሆናለን ወደ እግዚአብሔር ፊት መግባት እንችላለን ክብር ለእግዚአብሔር ወደ እግዚአብሔር ፊት ምን ማድረግ እንችላለን መግባት እንችላለን የእግዚአብሔር ስም የተባረከ ይሁን ይሄንን ምስጢር በፍጹም መርሳት የለብንም በሕይወታችን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን የጣኑ መሰዊያ ይሄንን ይመስላል እግዚአብሔር የተመሰገነ ይሁን እና እነዚህን ሁኔታዎች እናያለን እና መብራቶቹ እንደዚህ ነው የሚበሩት እዚህ ላይ سنመለከታቸው ክብር ለእግዚአብሔር ይሁን በቅዱስ ስፍራ ውስጥ ያለው የህብስት ያዙት ጠረጴዛዎች እነዚህ ናቸው እና ሶስት ነገሮች ናቸው አሉት ይሄ ጠረጴዛና የወርቅ መቅረዞቹ እና የጣኑ መሰዊያ ሶስት ነገር ብቻ ነው ያለው ሌላ ነገር የለም በዚያ ውስጥ እግዚአብሔር የተመሰገነ ይሁን ክብር ለእግዚአብሔር ይሁን እነዚህን ሁኔታዎች እናያለን እንግዲህ ወደ ቅድስተ ቅዱሳን ውስጥ በእንደዚህ ሁኔታ ሲገባ የኪዳኑን ታቦት ተመልከቱ ታቦት የሚባለው ይሄ ነው by the way እና ሳጥን ነው ከላዩ ላይ እንደምትመለከቱት እዚህ ከታቦቱ ላይ ያሉት እነዚህ የምታዩቸው ኪሩቤል ናቸው ኪሩቤል የኪሩቤል ማለት የመላእክቶች መካከል ኪሩቤል ትልቅ ከመላእክቶች ማዕረግ ያላቸው ናቸው። ክንፋቸው እንደዚህ ያርገው ገጥመው አንዱ ወደ አንዱ ክንፉን ዘርግቶ ወዴት ነው የሚመለከቱት? ወደዚህ መሃል ላይ ያለው ወርታች ወደ ስሬት መክደኛው ላይ ይመለከታሉ። የስሬት መክደኛ የሚባለው ይሄ ዙሪያውን ያለው ኪሩቤል የተቀመጡበት ምንድነው? የስሬት መክደኛ ይባላል። ይሄንን በአይነ ህሊናችሁ ሳሉት ወገኖች፣ ይሄ የስሬት መክደኛው የሚከድነው ምንድነው የሚባለው? ታቦት ይባላል። የስሬት መክደኛው ይሄ ነው። የስሬት መክደኛው ሲነሳ ልክ እንደዚህ ነው የሚሆነው። እና ይሄ ተነሳ ማለት ታቦቱ ምን እንደነው ማለት ነው። ክፍት የሆነ ሳጥን ነው መክደኛው ከላው ላይ የተነሳ ሳጥን። ይሄ ትልቅ መንፈሳዊ ትርጉም አለው። ልብ በሉ። ወደ ቤተ መቅደስ ገና እስራኤላዊ የሆነ ሰው ሲገባ ግቢው አጥር አለው። ወደ ግቢው ሲገባ መሠዊያ አለ። በመሠዊያው ፊትና በቤተ መቅደሱ መካከል መታጠቢያ ሰና አለ ብያችኋለሁ። ወደ ቤተ መቅደሱ ውስጥ ገብተው የሚያገለግሉት ወደ ቅዱሱ ስፍራ ካህናቶች ናቸው። ሳይታጠቡ አይገቡ። አያችሁት? ወደ ቅድስተ ቅዱሳን ውስጥ በአመት አንድ ጊዜ ማን ብቻ ነው የሚገባው? ሊቀ ካህኑ በአመት አንድ ጊዜ ሲገባ እግዚአብሔር የሚገናኘው የት እንደሆነ ታያላችሁ። እዚህ በኪሩቤል መካከል የምታዩት የክብር ደመና በዚህ መካከል ሆኜ አነጋግርሃለሁ ነው የሚለው። ዘጸአት 25ን ተመልከቱት ከቁጥር 17 ጀምሮ ይሁት። ዘጸአት 25 ከቁጥር 17 ጀምሮ ቀርታ ጉልቦታው ጥቼ ዘጸአት ምዕራፍ 25 ከቁጥር 17 ጀምሮ እንደዚህ ይላል። ተመልከቱት። በታቦቱ ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅ ርዝመት 2 ክንድ ተኩል ወርዱም 1 ተኩል የሆነ የስሬት መክደኛ ስራ ይለዋል። ይሄ የስሬት መክደኛው ከምንድን ነው የሚሰራው? ከወርቅ ነው። በአብዛኛው በሁሉም በቅድስተ ቅዱሳን ውስጥ ያሉት ነገሮች በወርቅ ያልተለበጠ ነገር የለም። ታቦቱ በግራር እንጨት ተሰርቶ በምንድን ነው የሚለበጠው? በወርቅ። ይሄ ግን ኪሩቤል፣ እዚህ ላይ የምታዩቸው ኪሩቤልና የስሬት መክደኛው ከወርቅ ነው የሚሰራው። እግዚአብሔር የተመሰገነ ይሁን። አያችሁት? ከወርቅ ነው የሚሰራው እና ርዝመቱ 2 ክንድ ተኩል ወርዱም 1 ተኩል የሆነ የስሬት መክደኛ ስራ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛው ላይ በሁለት ወገን ታደርጋቸዋለህ። ከስሬት መክደኛው ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ። የስሬት መክደኛውን በክንፎቻቸው ምን ያደርጋሉ? ይሸፍናሉ። ፊታቸውም እርስ በርሱ ይታያል። የኪሩቤልን ፊቶቻቸው ወደ ስሬት መክደኛው እንዲህ ብለው ያያሉ። ተመልከቱ ምን እንደሚል። ያያሉ፣ ይመለከታሉ። የስሬት መክደኛውም በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ። ሳጥን ነው ታቦቱ። በዚያም ከአንተ ጋር እገናኛለሁ። የእስራኤልንም ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ምን ኪሩቤል መካከል በስሬት መክደኛው ላይ ሆኜ ምን አረጋለሁ? አነጋግርሃለሁ። እግዚአብሔር የሚያነጋግረው ሊቀ ካህኑ በአመት አንድ ጊዜ ሲመጣ እዚህ በስሬቱ መክደኛ መካከል የእግዚአብሔር ክብር ይሆንና እዚያ እግዚአብሔር ያነጋግረዋል። እግዚአብሔር የተመሰገነ። የስሬት መክደኛው የት እንደሆነ በአይነ ህሊናችሁ ተመልከቱ። ይሄ ስሬት መክደኛ ሳይኖር አንድ ካህን ማንም ሰው ወደ ታቦቱ ቢመለከት ይሞታል ይሞታል በታቦቱ ውስጥ ህጉ አለ ህጉ በሰዎች ህይወት ላይ ህጉን የተላለፈ እስራኤላዊ ሁሉ ላይ የመኮነን ባህሪ አለ ያ የተላለፉትን ሊያመጣ የሚችለውን ኩነኔ የሚከልለው መከልከያው የስርየት መክደኛ ይባላል የናንተ የኔ የስርየት መክደኛ ማን ነው ደሙን ያፈሰሰው ኢየሱስ ነው ክብር ለእግዚአብሔር ሮሜ ምዕራፍ 3 ላይ ይሄንን የእግዚአብሔር ቃል እንዴት አርጎ እንደሚናገር ተመልከቱ ክብር ለእግዚአብሔር ቁጥር 25 ላይ አብራችሁኝ በሉት ምዕራፍ 3 ቁጥር 25 ላይ እርሱንም በሉ በእግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ኢየሱስን የስርየት መክደኛ ማስተሰሪያ መክደኛ አድርጎ አቆመው ኃጢአት ያለብን እግዚአብሔር በጻድቅነቱ ሊፈርድብን የምንችለውን እኛ እንዳይፈረድብን በላያችን ላይ የከደነን ኢየሱስ ነው ክብር ለእግዚአብሔር ኢየሱስን ልበሱት ይላል መጽሐፍ ቅዱስ ክርስቲያን ይሄንን መርሳት የለበትም ክርስትና በመኖር ብዛት ባህል ይሆናል በመኖር ብዛት ይለመዳል በመኖር ብዛት ወግ ይሆናል ባይ ዲፎልት እንኖራለን ዝም ብለን ውድ ወገኖች እስራኤላውያኖች አይ እግዚአብሔር ለምጄዋለሁ እኔ እኮ ስንት አመት ሙሉ እኮ ጌታን አናግሬዋለሁ አሁን ካን ኮንኩኝ ስንት አመት ሆነኝ አንድ 30 አልባላስቆጠርኩም 40 50 ና ዘመኔን ሁሉ ሳናገረው ነበር ብሎ ያለ ስርየት መክደኛ ቢገባ ምን ይሆናል ይሞታል ይሞታል የደህንነትን ምስጢርና የክርስትናን ህይወት እንደ መጽሐፍ ቅዱስ የሚረዳ ክርስቲያን ውድ ወገኖች እነተኛ ክርስቲያን ልቡ የተሰበረ ትሁት ይሆናል በተደረገለት ምህረት ሲያመልክም ትሁት ይሆናል ብዙዎቻችን እኮ መዝሙር ምን ዘምረው እኮ በቃ ዘማሪዎች ቆሞ በቃ ስላዘመሩ ነው ምን ዘምረው ስለማዳኑ ሲዘመር ምንም የማይነካ እንባማ ጠብም አይለም ድርቅ ቸርች ውስጥ ለምደና ከድራየር ውስጥ እንደወጣ ጨርቅ ደረቅ የሆነ እግዚአብሔር በምህረቱ ያልተነካን ሰዎች ሊቀ ካህናቶች ወደዚያ ሲገቡ ያ የስርየት መክደኛ ሲምቦላይዝ የሚያደርገውን ይመለከታል ያ ስርየት መክደኛ ቢነሳ ሊኮነኑ እንደሚችሉ የቤት ሳሚስ ሰዎች የሚባሉ የእግዚአብሔር ታቦት ፍልስጤሞች ማርከውት በነበረ ጊዜ ያንን ታቦት ውስጡን ከፍተው አዩ they died አያችሁ ውድ ወገኖች ማናችንም የእግዚአብሔርን ክብር ለማግኘት ስለዘመርን የኔ ጌታ ምናምን በቁልምጫ ባረፍተ ነገር ሃይማኖት ወፈፍ ያረጋል እኔ ልንገራችሁ ብዙ ወፈፌ ሃይማኖት ወፈፍ ያረጋቸው ሰዎች ነው ያቻሉ I'm telling you ስለዚህ በክርስቶስ ደም ነው እግዚአብሔርን እናመልከው በጌታ በኢየሱስ ደም ነው በደሙ እንቀርብ ነው የሚለው በስጋው በኩል ነው እንቀርበው ዘው ብለን ምን ገባበት ቦታ አይደለም ይሄ ስርየት መክደኛ ይሄንን ያስተምረናል ክብር ለእግዚአብሔር ለኔና ለእናንተ የስርየት መክደኛ ሆኖ የቆመልን ኡነተኛ ወርሺፐርስ ሁልጊዜ የኢየሱስን ውለታ ያስባሉ የጌታ አራት ሲወሰድ ብቻ አይደለም ዛሬ ለብዙ ቤተክርስቲያኖች ክርስቶስ ወደ ክርስትና መግቢያ መንደርደሪያው ነው ከዛ በኋላ አሰረሽ ምጪው ነው እንዳል ወደ ጌታ ልጆች please 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 ይሄ ስርየት መክደኛ ስለተለመደ በቃ አይ ናንሳው ብሎ የሚባልበት ጊዜ ነው ሁልጊዜ የእግዚአብሔር የስርየቱ መክደኛ ለእኔና ለእናንተ እግዚአብሔር በእናንተ ህይወት listen መሰዊያው አለ ካህናቶቹ መሰዊያው የመሰዊያው ተጠቃሚዎች ናቸው መስዋዕት ለኃጢአታቸው ይቀርባል ይታጠባሉ እንደገና ይገባሉ የጣን አለ ነገር ግን እግዚአብሔር ፊት ግን መቆም እግዚአብሔር የሚያናገረው ሰው ግን መሆን ምን ያስፈልጋል? ኢየሱስ ያስፈልጋል። Nothing will happen without Jesus. ያለ ኢየሱስ የሚሆን ነገር የለም። ሆነ የሚላችሁ ሰው ካለ ከታች የመጣ ነው። ከታች የመጣ ነው። ኢየሱስ ያስፈልጋል። ክብር ለእግዚአብሔር። በኔ በቀር በሉስቲ ይሄን ኦርቶዶክሶችን ለመከራከር ነው እኛ የምንላቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ከመነነው ችግር የባሰ የባሰ የገማ ነገር ነው እኛ ጋር የተፈጠረው አሁን ያለው የገለማ ነገር። በኔ በቀር ወደ አብ የሚገባ የለም በሉስቲ። Do you really thoughtfully think about this? ያለ ጌታ ኢየሱስ ወደ አብ መግባት እንደማንችል በኔ በቀር ወደ አብ የሚገባ የለም። ዘው ብለ ነው የኔ አባት አካኪ ዘራ ስንዘምርም ዝማሪያችን ይሄንን ዲሰንት የሆነ ሆሊ የሆነ ኖሌጅ ሪጋርድ የሚያደርግ ነገር የለም። እግዚአብሔር እንድናስተውል ይርዳል። ስለዚህ ስሬት መከደኛው እጅግ በጣም ትልቅ ነገር ነው። እግዚአብሔር እንዲገናኛችሁ ትፈልጋላችሁ? የተቀባ አገልጋይ አትፈልጉ? ስሬት መከደኛውን ኢየሱስን ፈልጉት። ጠበለ በፈለቀበት እንደሚዞር ዝም ብላችሁ በያገሩ አትዞሩ። ፎቶግራፋችሁን አትላኩ። ሀገር ቤትና ከናይጄሪያ የሚወጣው ውሃና ዘይት አትለቅለቁ ወገኖች፣ አትጠጡ። You will kill your life. የስሬት መከደኛው ኢየሱስን ፈልጉት። እግዚአብሔር እናንተ አይነቃችሁ። ደሙን አፍስሶላችሁ ሞቶላችሁ ሊቀ ካህን ሆኖ በሰማይ ያለላችሁ ደሙን ያፈሰሰው ለተወሰኑ ሰዎች አለ። ኢየሱስ በሙላት ተሰጥቶን እንዳልተሰጠ ይህንን በጣም ማሰባለን። የስሬት መከደኛውን በቦታው እናድርግ። ስናመልክ የስሬት መከደኛውን እናስ የእግዚአብሔርን ስም መጥራት ማለት ምን እንደሆነ ታውቃላችሁ? በስሬት መከደኛ ስር እንደመሆን ማለት ነው። በስሙ ነው የምንሰበሰበው። በመዝሙር አንሰበሰብ፣ በጸሎት አንሰበሰብ፣ በስሙ ነው የምንሰበሰበው። ስሜ በሚጠራበት በዚያ ምን አረጋለሁ? እገኛለሁ። እሱ ከሌለ አምልኮ የለም። እኔ ብዙ ጊዜ እውነቴን ነው የምነግራችሁ፣ ማንኛውም ባይብል ስተዲ ሲሄድ፣ የትኛውም ቦታ ሲሄድ ዘ ፈርስት ቲንግ በጣም ተጠንቅቄ የማረገው ብዙ አልጸልይም፣ ባጭር ጸሎት ውስጥ ከልብ የምጸልየው በእግዚአብሔር ስም ስር እንደተሰበሰብን ሳላስተውል የማደርጋትን ነገር ንስሐ ገባለሁ። ዘ ፈርስት ቲንግ በስሙ ስንሰበሰብ እንደሚገኝ ያለውን አክኖሌጅ ሳላደርግ መጽሐፍ ቅዱስ ስብሰባ ላይ መገኘት አልፈልግም። ይህን መልመድ አለብን። ስሙ ሲጠራ ጌታ እዛ ይገኛል። እውነቴን ነው የምነግራችሁ። እና የፈለገ አስተማሪ የፈለገ ሰባኪ ቢኖር አለ ብላችሁ ብትሉ እኔ ልንገራችሁ፣ በኪሳራ ነው የተማርኩት እኔ። ክብር ለእግዚአብሔር። ዘይት የሚያወጣው ስር ኢየሱስ፣ እውነተኛው የወይን ግንድ ኢየሱስ። ክብር ለእግዚአብሔር። በዚህ ጉዳይ ብዙ ሊይዛችሁ አይገባም፣ ሰዓቱም እየሄደ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ሁልጊዜ የስሬት መክደኛውን እንፈልጋለን። ኢየሱስ ለኃጢአታችን ዕዳ ከፋይ ብቻ ልበሱት ተብለናል። ውድ ወገኖች አጊጡበት ኢየሱስ። ይሄ ስሬት መክደኛ የእስራኤል ሊቀ ካህን መስዋዕቱን ይዞ መጥቶ ደሙን ይረጫል። እዛ ቦታ ላይ ይረጫል። እግዚአብሔር በዚያ ቦታ ላይ ይናገራል። ከልምድ ከኤክስፒሪየንስ ደም ሳይዝ ቢገባ ይሞታል። እግዚአብሔር በዚያ ስፍራ ያለ ደም ሊገባ አይችልም። አትልመዱ ክርስትና። ሃይማኖት በጣም ሊያስት ይችላል። ልማድ ይሆናል። ልማድ ይሆናል ወገኖች፣ ልማድ ይሆናል። ደግሞ ይሄንን የለመዱ ሰዎችም ደግሞ የሆነላቸው መስለው የሚታዩ ሰይጣን ያሰማራቸው ብዙ ክራይስት አልባ የሆኑ አገልጋዮች ስላሉ እነሱን ያድርገኝ እያላችሁ ሁሉ እንድትመኙ ሆናችኋል ብዙዎቻችሁ። ወገኖች እግዚአብሔር እንድናስተውል ይርዳል። እስራኤል በእንዲህ ያለ መንገድ ነበር እግዚአብሔርን የሚያመልከው። መሰዊያ ላይ መስዋዕታቸውን አቀርበው ንስሐ ገብተው ከዛ ካህናቶቹ ታጥበው ህይወታቸው ሊያውም እንደሚችሉበት እንደመስታውት የሆነውን የእግዚአብሔርን ቃል መሳሌ በሆነ ነገር ህሊናቸውና ልቦናቸውን እየፈተሹ ወደ እግዚአብሔር ማደሪያ ይገባሉ። እዛ ገብተው በእግዚአብሔር ቃል በጸዳ ህይወት ባቀረቡት መስዋዕት በጸዳ ህይወት በንሳ በገቡት ህይወት በዚያ ቦታ እጣን ያቀርባሉ። ጸሎታቸው ይቀደሳል፣ ያርጋል ወደ እግዚአብሔር። ካህኑ ሊቀ ካህኑ በአመት አንዴ ሲገባ ልክ እንደዚህ ነው የሚገባው። እዚያ ገብቶ የስርየት መክደኛው ወሳኝ ነው፣ ወሳኝ ነው። እግዚአብሔር አይ ጌታ ሆይ ብሎ እንደማናገር ያህል ለምደናልኛ። ፕሊዝ ፕሊዝ ፕሊዝ፣ ያለ እኔ ያለ እኔ ወደ አብ ምንም ያረገል። Do you really believe this? ያለ እኔ ወደ አብ የሚገባ የለም። እኔ መንገድና እውነት ህይወትም ነኝ። በኢየሱስ ደም ነው ወደ እግዚአብሔር የምንገባው። ዛሬ በመዝሙር እየደፈርን ገባለን። ዛሬ በልመና እየደፈርን ገባለን። አካኪ ዘራፍ ነው ምን ነው? Really, really, የስርየት መክደኛውን ኢየሱስ እናስ። ዛሬ እሱን መታሰቢያ ስንወስድ ይሄንን ልብ እንበል። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ ጸልያችሁ የተመለሰላችሁ ልመና ሁሉ እንቆቅልሻችሁ ችግራችሁ የተፈታው ኢየሱስ የሚባለው ጌታ ሊቀ ካህን ሆኖ ስላለ ነው። ደሙ የዘላለም ኪዳን ደም ስለሆነ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይህንን ሁሌ ልናስብ ይገባል። አንገቶቻችንን ዝቅ አድርገን እንጸልያለን። በዚህ በጸሎት መንፈስ እያለን የጌታን እራት ልትወስዱ እንዘጋጃለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እነሱ ወደዚህ እየመጡ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄን መታሰቢያ ስንወስድ ኢየሱስ ክርስቶስን እናስበዋለን። የሞተልንን ደሙን ያፈሰሰልንን። ክብር ለእግዚአብሔር ይሁን። ሃሌሉያ።